ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ህዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ህዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ሰላም ጤና ይስጥልኝ ክቡራትና ክቡራን የጋሻ የማራ ድምጽ ራዲዮ ተከታታዮች እንደምን አላችሁ? የሚያዝያ 3 2015 ዓ.ም ዝግጅታችንን ጀምረናል። በዛሬው ዝግጅታችን እንግዳለን። እንግዳችን ሻምበል አሸብር ግብሬ ናቸው። አድማጮቻችን እንግዲህ እንደምታውቁት የብልጽግና መንግስት ወይም የኦህዴድ ብልጽግና መንግስት ከባዴን ብልጽግና መንግስት ጋር በመተባበር በአማራ ላይ የግልጽ ጦርነት መክፈታቸው ይታወቃል። ልዩ ኃይልን ትጥቅ እናስፈታለን በሚል ሰበብ ይሁን እንጂ የአማራ ህዝብ ላይ የታጠቀውም ያልታጠቀውም ላይ በአደባባይ ያገኙትን ሰው በሙሉ እየገደሉ ይገኛሉ። ከዚህም በተጨማሪም ደግሞ ትጥቅ እናስፈታለን በሚል የአማራን ህዝብ ለተጨማሪ ወረራና ጦርነት የሚያጋልጥ ተግባር እየፈጸሙ ይገኛሉ። የአማራ ልዩ ኃይል ይህንን በመረዳት ትጥቃችንን አንፈታም፣ እኛ የህዝብ ልጆች ነን፣ አንበተንም በሚል ከህዝቡ ጋር በመሆን ሁለገብ ተጋድሎ እያደረገ ይገኛል። በተለያዩ የአማራ አካባቢዎችም ተቃውሞ ከቀጠለ ዛሬ አራተኛ ቀኑን አስቆጥሯል። እንግዳይና ሻምበል አሸብር ገብሬን አንድ ጥያቄ ጠይቄያቸዋለሁ። ለመሆኑ የአማራ ልዩ ኃይል ይፍረስ ማለት ለአማራው ምን ማለት ነው? በተለይም ደግሞ የኦሮሚያና የትግራይ ክልል ልዩ ኃይሎች ያሉበት ቁመናና ከአማራው ጋር ሲተያይ ምን አይነት መልክ አለው? አማራ ትጥቅ ፍታ ወይም ደግሞ ልዩ ኃይል ይፍረስ ሲባል ምን ትርጉም አለው? ምን የሚመጣበት ነገር አለው ከጀርባው? ትጥቁን ከፈታ በኋላ የሚከተለው ምንድን ነው በሚል ጠቅለል አድርጌ ጠይቄያቸዋለሁ። የሚከተለውን መልሰውልኛል። እንድትከታተሉን የአክብሮት ግብዣችን ነው። ይህ ጋሻ የአማራ ድምፅ ራዲዮ ነው።
ቤት ውስጥ አንድ ልጅም የቀረ ሳይቀር እየታነቀ ገብቶ ቅድም እንደጠቀስኩት ከ288,000 እስከ 300,000 ወጣት ሰልጥኗል፣ እየሰለጠነም ነው። ከውጭ መሳሪያ ገብቶ እየታጠቁ ነው ያሉት። ስልጠናም እየተሰጠ ነው። አብይም በጀቱን ለቋል። እንደውም ባለፈው ከጦርነቱ በፊት የአስር ዓመት በጀት ነው የተሰጣቸው። በአስር ቢሊየን ነበር የትግራይ በጀት፣ 100 ቢሊየን ነው የሰጠው ታስታውሽ እንደሆነ ጦርነቱ ከመጀመሩ በፊት በዋዜማው። አሁን በቀደም ሲጠይቁ የነበረው ቢያንስ የሁለት ዓመት በጀት ይሰጠን ነው ያሉት። እስቲ ለየትኛው ክልል ነው እንደዛ የሚሰጠው? ስለዚህ ያም እርግጠኛ ነኝ በአዋጅም ባይሆን ያ ገንዘብ እስካሁን ሳይሰጥ አይቀርም። እንደገናም ይሄ መከላከያ የታጠቀው መሳሪያ ቀላል መሳሪያ አይደለም። አብይ በየጊዜው እየወጣ የሚያሳየን ሾ ያ የመከላከያው መሳሪያ ነው። ያን መሳሪያ ነው አስረክቡ የወጡት። ገናም ይቀጥላል። ስለዚህ አሁን የትግራይ ልዩ ኃይል አይደለም የሚባለው፣ የትግራይ መከላከያ ነው። ምክንያቱም ከነፍስ ወከፍ መሳሪያ በላይ እየታጠቀ ነው። እንደውም እነሱ አሁን ምን ያመጣሉ ብለው ንቀው ነው እንጂ እንደውም ትግራይ ልዩ ኃይል ፈርሷል ብለው በደንብ ድራማ ሰርተው ምናምን መሳሪያ እንትን አድርገው በዚህ በኩል የመከላከያ ዩኒፎርም ደሆን ሁሉም አለው አሁን። ስለዚህ ከዚህ ግማሽ የትግራይ ልዩ ኃይል እዚህ ጋር ላለው መከላከያ ብሎ ለሌላው የትግራይ ልዩ ኃይል አስረክቦ ድራማ ሁሉ መስራት ይችላሉ። ግን እነሱ ያንንም ያህል አላስጨነቃቸውም። ስለዚህ ትግራይ ውስጥ ልዩ ኃይል አይደለም ያለ፣ መከላከያ ነው ያለ። ሁለተኛ ወደ ኦሮሞ በምንመጣበት ጊዜ ኦሮሞ ልዩ ኃይል አይደለም አሁን ያለ፣ መከላከያ ነው ያለ። ብርሃኑ ጁላ ወታደር ብርሃኑ ጁላ በአሁኑ ማዕረግ ፊልድ ማርሻል የኦሮሞ ጦር ኃይል አዛዥ ኢታማጆር፣ ወደድንም ጠላንም አመንም አላመንም ከሶስት ሳምንት በፊት 33 ከፍተኛ የጦር መኮንኖች ተሾመዋል። በሙሉ ኦሮሞ ናቸው። ይኸው እዚህ ፊት ለፊት ያለ። እንደገና ደግሞ አሁን ከሳምንት በፊት 5 የቀሩ ጀነራሎች ነበሩ ኦሮሞ ያልሆኑ፣ በአብዛኛው አማራ አስወጥተዋል። ሙሉ በሙሉ አመራሩ አሁን የኦሮሞ ነው። አየር ኃይል በይልማ መርዳሳ የሚመራው በጣም አንዳንድ ወሳኝ የሆኑ ቦታ ላይ እውቀታቸውን የሚፈልጉ ሰዎች ካስቀሯቸው በስተቀር አየር ኃይሉ የኦሮሞ ልዩ ኃይል ነው። ሁንሳ ሁሉ ነገር በእጃቸው አስገብተዋል። ስለዚህ ታንኩም፣ መድፉም፣ ሮኬቱም፣ አውሮፕላኑም ድሮኑም ሁሉም በእጃቸው ነው ያለው። ማመን ያለ ማመን የሰሚው ፋንታ ነው። ስለዚህ የኦሮሞ ልዩ ኃይል ነው ብለህ ራስን ልታጃጅ ትችያለሽ። ስለዚህ ያለው መከላከያ ነው እና ስለናቁት ነው እንጂ ሁሉም ልዩ ኃይል ይፍረስ፣ የትግራይ ይፍረስ፣ የኦሮሞ ይፍረስ ማለት ይችላሉ። እና ድራማውን መስራት በጣም ቀላል ነው። ስለዚህ ነው ልዩ ኃይል የሚባለው ሲጀመርም ስህተት ነው። ስፔሻል ፎርስ የሚባል ነገር የለም። ስፔሻል ፎርስ ሁልጊዜም በተደራጀ የአንድ ሀገር የጦር ኃይል ውስጥ ያሉ ዩኒቲዎች ናቸው። ለምሳሌ አየር ወለድ ስፔሻል ፎርስ ነው። የተለየ ትሬኒንግ ከጠላት ጀርባ፣ ከጠላት ፊት ለፊት ጠላት መሀል ወርዶ የወገንን ሰራዊት የሚያድን ወይንም ደግሞ የጠላትን ኃይል የሚቆርጥ ነው። ስፔሻል ፎርስ ማለት ያ ነው። ፓራ ኮማንዶ፣ እነዚህ የተለያዩ ነገሮች ናቸው ስፔሻል ፎርስ የሚባሉት እንጂ በየሰፈሩ የምታቋቋሚ ስፔሻል ፎርስ አይደለም። በየሰፈሩ የሚቋቋም ካለ ወይም ህዝባዊ ሰራዊት ነው ወይም ተጠባባቂ ኃይል ነው። ይሄም ደግሞ ደረጃውን በጠበቀ ሁኔታ በመከላከያ ሚኒስቴር ስር የሚደረግ ነው ማለት ነው። ስለዚህ ትግራይም ኦሮሚያም የየራሳቸውን የመከላከያ ኃይል ለሚመሰርቷት ተመሰረተ አልተመሰረተ ሌላ ጉዳይ ነው፣ እንመጣበታለን። ለዛ ራሳቸውን እያዘጋጁ ነው ያሉት ማለት ነው። ከዚህ ውጭ ያሉት ልዩ ኃይሎች ግን የአፋር ልዩ ኃይል ከኦሮሞ ከተሳካላቸው ከአማራው ልዩ ኃይል ቀጥሎ ታርጌት የተደረገ ነው። የአፋር ልዩ ኃይል ወያኔን ሲዋጋ የነበረ ነው። ለኢትዮጵያ አንድነት የሚታገል ኃይል ነው። አይፈለግም። ይሄ የሶማሊያም እንደዚሁ፣ የሲዳማም እንደዚሁ። የጋምቤላውን ምን እንደሚባል አላውቅም። ያው ከነዱላው እሱም እንግዲህ ዋቴቨር የሚሆነው ነገር ነው ማለት ነው። ስለዚህ ምን ያህል እንደመለስኩልሽ አላውቅም። አንድ ሀገር የሚኖራት የጦር ኃይል ነው። ልዩ ኃይል የሚባል ነገር የሌለ በኢትዮጵያ ውስጥ ብቻ ያለ ዝም ብሎ የተለጠፈና የተሰጠ ስም ነው። ሁለቱ ኃይሎች የትግራይና የኦሮሞ ወደ መከላከያ ተሸጋግረዋል እና የመከላከያ እንጂ ልዩ ኃይሎች አይደሉም ማለት ነው። የረሳሁት ነገር ካለ አስታውሽ፣ እንቀጥላለሁ። በጣም ጥሩ። የአማራው ልዩ ኃይል ራሱ የአማራውም ልዩ ኃይል ከክላሽን በላይ መሳሪያ ነው የማረከው ማለት ነው። ወታደሮች ናቸው። ለእኔ የአማራው ልዩ ኃይል ከልዩ ኃይልም በላይ ነው ማለት ነው። ቅድም እንደጠቀስኩት ደግሞ ይሄ የአማራው ልዩ ኃይል ትጥቅ አይደለም የሚፈታው፣ መፍረስ ነው። ስለዚህ የአማራው ልዩ ኃይል አሁን ባለበት መዋቅር የሚቀጥል ከሆነ ለአማራው ምንም የሚፈይደው ነገር የለም። ለምን ያልሽኝ እንደሆነ ከዚህ በፊት የነበሩት የአማራው ልዩ ኃይል ያቋቋሙት ጀነራል አሳምነው ተገሏል። ከዛም በኋላ ያሉትም ተወግደዋል። ስለዚህ አሁን ማን ነው የአማራውን ልዩ ኃይል የሚያዘው ያልሽኝ እንደሆነ ወያኔና የአብይ ባለስልጣኖች ናቸው። ይህ ኃይል ወታደሮች የነበሩ ናቸው ብያለሁ። በትዕዛዝ ነው የሚንቀሳቀሱት። ስለዚህ አሁን ትጥቅ መፍታት የሚባለውም ነገር ባይኖር እንኳን አሁን ፈርተው እንኳን ቢተዉት እንደፈለጉ እያዘዙ የሚያስመቱት ነው የሚሆነው። ባድመን እንደ ጥሩ ምሳሌ ልጥቀስልሽ። በከኤርትራ ጋር በተደረገው ጦርነት ህወሓት አይደለም የተዋጋው፣ ወይም ደግሞ ኦሮሞ ልዩ ኃይል አይደለም የተዋጋው፣ የቀድሞ የኢትዮጵያ መከላከያ ሰራዊት ነው የተዋጋው። ተዋግቶ ድልን ያጎናጸፈው ከዛ በኋላ ምንድን ነው እሱ ራሳቸው ፈልስፈው ከባድመ መልስ ወደ መለስ ብለዋል። ይሄ ሰራዊትና አንድ ነገር ማድረግ አለብን ተብሎ ከላይ የሚያዙት እነሱ ስለነበሩ እርስ በርሱ አጋለው ፈንጂ ወረዳ ውስጥ እየከተቱ በምን አይነት እንዳስጨረሱት እናውቀዋለን፣ የምናውቅ ሰዎች ማለት ነው። የአማራው ልዩ ኃይል በዚህ መልክ ቀጥላለው ካለ ተመሳሳይ ጣ ነው እንትን የሚለው አሁን ፈርተዋል። ምክንያቱም ሞስት ፕሮባብሊ እንደሚባለው ትጥቁን ፈቶ አይፈርስም፣ ህዝባዊ ድጋፍም እየመጣ ነው። ስለዚህ የሚያዙት እነሱ ስለሆኑ ድራማዎችን እየሰሩ ሲፈልጉ አንድ ብርጌድ በዚህ ጠላት መጣብህ ይለዋል፣ ሌላውን ብርጌድ በዚህ ጋር ጠላት መጣብህ ይላል። ወታደር የሆኑ ሰዎች ያውቁታል፣ እርስ በርሱ ያገዳድሉታል። ወጥመድ ውስጥ እየከቱ የሚያስመቱት ነው የሚሆነው። ስለዚህ አሁን የአማራው ልዩ ኃይል ያለው አማራጭ ይህ ኃይል አማራውን ብቻ ሊመስሉ ይችለዋል ብዙ ሰው። ይህ ኃይል ከዚህ በፊትም አማራውን ብቻ ሳይሆን ኢትዮጵያ የታደገ ኃይል ነው፣ ነገም ኢትዮጵያን የሚታደገ ኃይል ነው። የአፋሩም የሶማሊያውም እንደዚህ። ስለዚህ ልዩ ኃይሉ ሊያደርግ የሚገባው ነገር ምንድን ነው? አሁን በውስጡ ያሉትን ካድሬዎችና መሪዎች አስወግዶ ከነጥጥቁ ለፋኖ ጥሪ አድርጎ ህዝብ ድጋፍ ሰጥቶት ነፃ መሬት ይዞ የአማራውንም ህልውናም የኢትዮጵያንም ህልውና ከሌሎች ጋር ሆኖ ማዳን ያለበት አሁን ባለበት መዋቅር በወያኔና በኦነግ መሪዎች እየታዘዘ የሚቀጥል ከሆነ እጣ ፋንታው ቀድሞ የኢትዮጵያ መከላከያ ሰራዊት ላይ ባድመ ላይ የተፈጠረው እጣ ፋንታ ነው። እንደውም ትጥቅ ከማስፈታቱ ከማፍረሱ የከፋ ማለት ነው። ስለዚህ ጊዜ የለም፣ ጊዜ ባክኗል። ስለዚህ አማራው ልዩ ኃይል ፈጥኖ ካድሬዎችና አናቱ ላይ የተቀመጡትን መሪዎች አስወግዶ ነፃ መሬት ይዞ ለፋኖ ጥሪ አድርጎ ወደ ትግል መግባት አለበት። ህዝቡም ሊያደርግ የሚገባው ነገር ምንድን ነው? ለዚህ ኃይል ሙሉ ድጋፍ። ፋኖ ብቻውን ታሪክ መስራት አይችልም ያለ ህዝብ ድጋፍ። ስለዚህ ህዝቡ ከጎኑ መቆም አለበት። ይሄ ሲሆን ምን ይሆናል? የአማራው ልዩ ኃይል ከቀሪው ፋኖ ጋር ከገጠመ የታሰሩትን ፋኖች ከ15 ሺህ ከ20 ሺህ የሚሆኑ ፋኖች ያስፈታል፣ መሪዎቹን ያስፈታል፣ አማራውን ይታደጋል፣ ኢትዮጵያን ይታደጋል። መውጫው መንገድ ይሄ ነው፣ ሌላ ነገር የለም። ይሄ ነገር ጠንክሮ ከመጣ የሚደረገው ነገር ፕላን ቢ ቅድም የሽብ መንገድ ነው አብይ የሚሄድበት ብያለሁ። ወደኋላ ሄደው ቅድም የጠቀስኩትን አይነት ስልቶች ተጠቅመው እንትን የሚያደርጉት ነው። ትጥቅ ይፍታ ማለት ይፍረስ ማለት ነው። ይፍረስ የሚሉት ደግሞ ይሄንኑ የኢትዮጵያን የማፍረስ አጀንዳ ደጋፊ የሆኑ ኃይሎች ናቸው። ለሀገር አስበው እንዳይመስላቸው እና የአማራው ልዩ ኃይል አገር የማስገንጠል አገር ነፃ የማውጣት ሌላውን የመውረድ ምንም ታሪክ የለውም። የትናንት ከትናንት ወዲያ ሳይሆን የትናንት ታሪኩ ይመሰክራል። እና የአማራው ልዩ ፋኖ ሳይመሽ ካድሬዎቹን አናቱ ላይ የተቀመጡትን መሪዎች አስወግዶ ነፃ መሬት ይዞ ከፋኖ ጋር ህዝባዊ ድጋፍ አግኝቶ መቀጠል አለበት። ይሄ ነው።
ቃል ኪዳን ከፈጣሪ ተሰጣታል የሚልም አለ። ሌላም ሶስተኛም ነው ሳልሳዊ ቴዎድሮስ ተጠብቃሉ የሚል ኢትዮጵያ አትፈርስም የሚል አለ እና በጥቅሉ ኢትዮጵያ አትፈርስ ብሎ የሚያምን ሰፊ ህዝብ አለ። አሁን እንደው አንተ እይታ ኢትዮጵያ የምትሄድበት መንገድ እንዴት ነው? ኢትዮጵያ ትፈርሳለች ወይስ አትፈርስ የሚለውን ነገር እስኪ በአንተ እይታ እንዴት ይገለጻል?
አመሰግናለሁ። ከዚህ በፊት ስለመፍረስ ስላለመፍረስ ስናገር እንደው እንዴት ላለ የሚከብድ ቃል ነው። ሌላም ብዙ ተብሏል። እኔ እንደ አንድ ኢትዮጵያዊ እንደ አንድ አሸብር ምን እንደሚባል አላውቅም። እኔ ለራሴ ከምንም በላይ በእግዚአብሔር አምናለሁ፣ እምነት አለኝ። የኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ። ኢትዮጵያ ሆኜ ተወልጄ ኢትዮጵያ ሆኜ አድጌ ኢትዮጵያዊ ሆኜ ያለው ኢትዮጵያዊ ሆኜ የምሞት ነኝ እና ለእኔ ለራሱ ይሄ መፍረስ አለመፍረስ የሚባለውን ነገር ራሱ መናገሩ በጣም ይከብዳል። ግን ደግሞ ከእውነት መራቅና መሸሽ አይቻልም። አይዊሽ እንደው አትፈርስም ሊነጋ ሲል ይጨልማል፣ እሱ ያመጣውን እሱ ይመልሰው፣ ሌላም ነገሮች ይሄ ከዚህ በፊት የተስፈኛነትና የዘይን ፖለቲካ እንትን እየተናገርኩ ራሴን እያጽናናው ኢትዮጵያ ብትተርፍ ደስ ይለኛል። ኢትዮጵያ የመፍረሷም ያለመፍረሷም በማንም እጅ አይደለም፣ በወያኔ እጅ አይደለም፣ በአብይ እጅ አይደለም፣ በኢትዮጵያ ሕዝብ እጅ ነው። ኳስ በኢትዮጵያ ሕዝብ እጅ ነው። ሕዝቡ ነው የሚወስነው። አንድ ሊታወቅ የሚገባው ነገር መስዋዕትነትን የሸሸ መስዋዕትነትን የማይፈልግ ሕዝብ ባርነትን መቀበል ግዴታው ነው። ቀደምት አባቶቻችን እናቶቻችን ለእኛ ያስረከቡን የጊዜ የገንዘብ የደም የአጥንት የህይወት መስዋዕትነት ከፍለው ነው። እዚህ አሜሪካን ሀገር ምንድን ነው ፍሪደም ኢዝ ኖት ፍሪ ነው የሚሉት። ነፃነት በነፃ አይገኝም። ዛሬ እኔ እንዲህ ዘና ፈታዊ የምኖርባት አሜሪካ ከፍተኛ መስዋዕትነት ተከፍሎ ነው እና ያ መስዋዕትነት ተሸሽቶ ራስን በማታለል የሚሆን ነገር አይደለም። አዎ እግዚአብሔር ታላቅ ነው። ምንም የማያደርገው ነገር የለም። እግዚአብሔር ራሱን ስራ ይሰራ። ያህል ለእግዚአብሔር ነው የምንተው። እኛ እንደ ሰው ግን ልንሰራ የሚገባን እኛ እንደ ዜጋ ደግሞ ልናደርግ የሚገባውን ነገር ማድረግ አለብን። ያን ካላደረግን ምንም ከፈረሱ ሀገሮች እኛን የተለየ የሚያደርገን ነገር አይደለም። ታሪካችንን እኮ እያየን ከመጣን እየፈረስን አይደል የመጣ ነው። እያነስን እኮ ነው የመጣ ነው። እኔ ብዙ ሩቅ አልሄድም። በዚሁ ባለን ጅቡቲ የዛሬ 99 ዓመት እኮ ኢትዮጵያ ነበረች አይደለም? ሄዳለች። ኤርትራ የዛሬ 30 ምናምን ዓመት ኢትዮጵያ ነበረች ሄዳለች አይደለም? ትግራይ እየተንደረደረች ነው። ኦሮሚያም እየተንደረደረች ነው። እንዲህ እያልን እስከ መቼ ነው የምናታልለው? ስለዚህ ወደዛ ከመግባቴ በፊት አንድ ሀገር እንደ ሀገር አለች የሚባለው ምን ሲሆን ነው? በአንድ ሀገር ምንድን ነው የህግ የበላይነት ሲኖር ነው። የህግ የበላይነት በአንድ ሀገር ውስጥ ከሌለ ሶማሊያ ምንድን ነው የሆነው? የህግ የበላይነት ሲጠፋ፣ መንግስት ሲፈርስ ምንድን ነው የሆነው? አይተናል የሆነውን በሌሎችም ሀገሮች። ስለዚህ በአንድ ሀገር አንድ ሀገር አትፈርስም ለማለት የህግ የበላይነት ይኖራል። የህግ የበላይነት አለ ኢትዮጵያ ውስጥ? ለአድማጮችሽ ልተው። ሌላው ህዝብ በሰላም ከቤቱ ወጥቶ መግባት ሲችል፣ ከቦታ ቦታ መንቀሳቀስ ሲችል፣ ከቦታ ቦታ ሄዶ ኢንቨስት ማድረግ መነገድ ሲችል፣ መውለድ መጋባት ሲችል ነው። ይሄ በአሁን ኢትዮጵያ ውስጥ አለ ይታሰባል? ሶስተኛ የህዝብ የኔ የሚለው መንግስት፣ ለህዝብ የቆመ መንግስት ሲኖር ነው አገር አለች የሚባለው አትፈርስም የሚባለው። የህዝብ መንግስት ነው ለህዝብ የቆመ መንግስት ነው ያለው? አብይ አህመድ እኮ ደስ የሚለው ነገር ወጥቶ ነው የሚነግረን አይደለም። 30 ዓመት ለማን ስታገል ኖር ነው ያለው? ለኦሮሞ ህዝብ ስታገል ነው የኖርኩት ብለዋል። ለኢትዮጵያ አይደለም ማለት ነው እሱ ነው ያለው አይደለም። አሁንም ምንድን ነው የኦሮሞ መንግስት አይደለም እንዲ ያለው? ለኦሮሞ የቆመ መንግስት አይደለም እንዲ ያለው? ምንድን ነው የሚነገረን በየጊዜው? ስለዚህ ህዝብ የኔ የሚለው መንግስት ነው ወይ ያለው? ህዝብ የኔ የሚለው መንግስት ከ80 በላይ ጎሳና ነገድ ብሔረሰብ ያለባት ሀገር፣ የአንድ ጎሳ መንግስት ብቻ ባለበት ሀገር ሀገር እንዴት ነው የማትፈርሰው? ሀገር እንዴት ነው መቀጠል የምትችለው? አራተኛ የአንድ ሀገር ቴሪቶሪያል ኢንቴግሪቲ ወይም ሀገር ልዕልና ሲከበር ነው አይደለም። ቴሪቶሪያል ኢንቴግሪቲ ተከብሯል እንዴ? ሱዳን ይኸው በየጊዜ የፈለገችውን እየቦጨቀች እኮ እየወሰደች ነው። ገመቹ አያና የተባለው የኦነግ መሪ እኮ የነገረን ምንድን ነው? ጎንደር እኮ ባለቤት አለው ብሎናል። ማን ነው ባለቤቱ? ትግራይ። ሌላው ባለቤቱ ምንድን ነው? ሱዳን ማለቱ ነው። ሱዳኖች በየጊዜው እየቦጨቁ እየቦጨቁ የወሰዱ ነው። እና አገር እንዴት ነው ታዲያ አይፈርስም የምንለው? የኢትዮጵያ ልዕልና እየተከበረ ነው ወይ ያለው? ፍትህ አለው በኢትዮጵያ ውስጥ? ፍትህ ከሌለ እንዴት ነው አገር የምትኖረው? ምን እየተደረገ ነው? አንድና ሁለት ሶስት ህዝብ ታርጌት ተደርጎ በየጊዜው እየተገደለ አይደለም እንዴ? ይሄ ወዴት ነው መጨረሻ ላይ የሚያመራው? ሌላው ሀገር አትፈርስም እና ኢትዮጵያ አትፈርስም ለሚሉ ሰዎች ሀገር እንደ ሀገር ብሔራዊ እሴቶች ሲኖሯት ነው። ኢትዮጵያ ውስጥ አሁን ብሔራዊ እሴት አለ እንዴ? ቅድም ጠቅሰናል። አንድ የጦር ኃይል አለ እንዴ? ልዩ ኃይል አለ በየቦታው ያለው። እንደገና ደግሞ አሁን እያንዳንዱ የራሱን የጦር ኃይል እያቋቋመ ነው። ያ ምንድን ነው የሚያሳየን? መፍረስን ነው አለመፍረስን ነው? ሌላው ብሔራዊ እሴት ምንድን ነው? ብሔራዊ ቋንቋ ነው። አሁን ብሔራዊ ቋንቋ ሲባል አህዳዊነት ምናምን አንድ ቋንቋ ይባላል አይደለም። የትም ሀገር የተለያዩ ቋንቋዎች አሉ። እዚህ አሁን አሜሪካን ሀገር ዋሽንግተን ዲሲ፣ ኒውዮርክ ብትሄጂ የማትሰሙ አይነት ቋንቋ የለም። ቋንቋ መግባቢያ ነው። ግን እንደ አሜሪካ ግን ሁሉም ሰው የሚግባባበት አንድ ብሔራዊ ቋንቋ አለ። ኢትዮጵያ ውስጥ ያ የሆነ ነው እንዲ ያለ? ምን እየተደረገ ነው ያለ? የአንድ ሀገር ያለመፍረስ ህልውና የሚለካው ምንድን ነው? ብሔራዊ ሰንደቅ ዓላማ። ዛሬ ኢትዮጵያ ውስጥ ብሔራዊ ሰንደቅ ዓላማ አለ እንዴ? ወለጋ የኢትዮጵያን ብሔራዊ ሰንደቅ ዓላማ አይደለም። አረንጓዴ ቢጫ ጨርቅ ማን ነው ቢጫ ቀይ ሻርፕ አድርገሽ ለደቂቃ ወለጋ ውስጥ መቆም ትችያለሽ? የጋራ የሆነ መግባቢያ ቋንቋ አለ? አማርኛ ሄደሽ አሩሲ መናገር ትችያለሽ? ብሔራዊ ባህል አለ ወይ? አሁን ብሔራዊ ባህል ሲባል አህዳዊ ምናምን የሚባል አይደለም። ሁሉም ብሔረሰቦች፣ ጎሳዎች የራሳቸው ባህል አላቸው። እንደ ኢትዮጵያ ደግሞ በጋራ እንትን የምንለው ብሔራዊ ባህል አለ። ሀዘናችንን የምንገልጽበት፣ ደስታችንን የምንገልጽበት፣ አንድነታችንን የምንገልጽበት፣ አብሮነታችንን የምንገልጽበት ብሔራዊ ባህል አለ። ይሄ አለ አሁን የለም? ብሔራዊ መዝሙር አለ፣ ማህበራዊ ትስስር አለ። እና እነዚህ ነገሮች በሙሉ እየተበጣጠሱ በአይናችን ስር እያየው ነው። እና አንድ ሀገር አትፈርስም ስንል እኮ ዝም ብሎ በስሜት ከሆነማ እሱ የትም አያደርሰንም። እነዚህን መመዘኛዎች በሙሉ መፈተሽ ያስፈልጋል። ኢትዮጵያ በአሁኑ ሰዓት ለእኔ ልታረም እችላለሁ፣ የሚያርመኝ ሰው ካለ። ወለጋ ውስጥ ኢትዮጵያ አለችን? እንኳን ሌላው ኢትዮጵያዊ እና አብይ አህመድ ወለጋ መሄድ ይችላል፣ ራሱ ተናግሯል። ኢትዮጵያ ውስጥ ወለጋ አለች፣ ባሌ ውስጥ አለች፣ አሩሲ ውስጥ አለች፣ ሀረር ውስጥ አለች፣ የተወሰኑ የሸዋ ከተማ ውስጥ ኢትዮጵያ አለች። ታዲያ የት ነው ያለችው? ኢትዮጵያ ስንል ምንን ይዘን ነው? ትግራይ ውስጥ አለች አሁን ኢትዮጵያ? እኔ ህዝቡ አያምንም አይደለም? ወያኔን ይፈቅዳል? እና በስሜት መናገር ምኞትን መግለጽ ሌላ ጉዳይ ነው፣ መሬት ላይ ያለው ነገር ደግሞ ሌላ ጉዳይ ነው። ለእኔ ዛሬ ኢትዮጵያ ያለችው ኢትዮጵያዊ ነኝ ብሎ በሚያስበው ሰው አይምሮ ውስጥ ነው። መሬት ላይ የለችም። በማንኛውም መመዘኛ ቀርቦ መነጋገር ይቻላል። አንድ ሀገር አለች አትፈርስም፣ ሀገር እንደ ሀገር አለች ብሎ ለማለት መመዘኛዎችን አንድ በአንድ ቁጭ ብሎ መነጋገር ይቻላል። ስለዚህ ይሄንን እውነት መናገር ኢትዮጵያዊነትን መካድ፣ ኢትዮጵያ እንድትፈርስ እንትን ማድረግ ወይም ሌላ ሌላ ነገር አይደለም። እንዴ ከጎንደር ተነስተሽ እኮ አዲስ አበባ በመኪና መምጣት ትችያለሽ፣ በአውቶቡስ ከጎጃም ተነስተሽ አዲስ አበባ መምጣት ትችያለሽ። ታየው እሱ ሩቅ ነው። ከአምቦ ማን ከአዲስ አበባ አምቦ አማራ ሄዶ መመለስ ይችላል? ያው የደወል ነው እኮ ዘመዶቻችን እኮ እየነገሩ ነው። አቃቂ ደረሰች ለመምጣት ጭንቅ ነው። ዛሬ አዲስ አበባ ውስጥ ሌት አለውን አማራ፣ ጉራጌ፣ ሌላም ከምባታም ብትሆኝ ከአዲስ አበባ ወጥተሽ ተመልሰሽ ለመግባት አትችይም። ምናልባት ከጠየቅሽኝ በኋላ እመጣለሁ። ቅድም የጅብ ፖለቲካ ብያለሁ፣ የጅብ አበላል ብያለሁ። አሁን ደግሞ የዘንዶ አበላል። ዘንዶ ምንድን ነው የሚያደርገው? ምላሱ ሴንሰር ነው። ፊት ሴንሰር አለው። እንስሳ ሊሆን ይችላል፣ ሰው ሊሆን ይችላል። ያንን ሙቀት እየፈለገ ይሄዳል። መጨረሻ ላይ ታርጌት አድርጎ የሚበላው ነገር ላይ ሲደርስ ያያል በአይኑ። ከዛ በኋላ ምንድን ነው እሱ ዘሎ አይነክስም። ሳይዝ ያደርጋል፣ የት ቦታ ላይ መንከስ እንዳለበት። ከዛ ቀጥታ ሄዶ ይነክሳል። ሲነክስም ሲጠመጠምም አት ሴም ታይም ነው። ያን የሚያደርግበት ነገር ምንድን ነው? እንስሳውም ይሁን ሰው በጥርሱም በመጠምጠሙም ፋታ እንዲያጣና ሾክ ውስጥ እንዲገባ ነው የሚያደርገው። ከዛ በኋላ ምንድን ነው እሱ የጠመጠመውን እያጠበበ እያጠበቀ እያጠበቀ ያ እንስሳ እንዳይተነፍስ መጨረሻ ላይ ልቡ እስከሚቆም ድረስ እንትን ያደርገዋል። አንዳንዴ ደግሞ ከናቀ ከነ ነብሱ እንደተጠመጠመበት ይውጠዋል። ዛሬ የኦሮሞ ፖለቲካ ይሄ ነው አዲስ አበባ ላይ እየተከናወነ ያለው። ሸገር ብሎ ከተማ አቋቁሟል። ዙሪያውን ተጠምጥሞ ዘግቶ ይዟል። ዛሬ አዲስ አበባ ያለነሱ ፍቃድ መግባት መውጣት አትችልም። ይጠብቃል፣ ይቀጥላል። ገና በኋላ ልነጋገርበት እንችላለን፣ ምናልባት ስለ አዲስ አበባ ካነሳሽ። ስለዚህ እንደ ሀገር አለን ወይ ሀገር አይፈርስም ወይ እየፈረሰ አይደለም ወይ ለሚለው ከስሜት ተወጥቶ መሬት ላይ ያለውን ነገር መፈተሽ ይጠይቃል። አው ሲሉት ይከብዳል። እንደ ኢትዮጵያዊ ግን እንደ አሁን ዘንድሮ ድሮ በተለባብሶ በይሉኝታ በምናምን በአይዞ ወይም በምን አሁን እንደዚህ አይነት ነገር አሁን የገጠመን ጠላት ፊት ለፊት መጥቶ የሚላተም ነው ናይዋጣልን የሚል ነው የሚያደርገውን ነገር ያለምንም ይሉኝታ በፊት ለፊት እየተናገረ የሚያደርግ ኃይል ነው ስልጣን ላይ ያለው። ስለዚህ ሀገራችን ለመፍረስ ተቃርባለች። መዳን የምትችለው ህዝብ ተነስቶ ሲያድናት ነው። አለበለዛ የማትፈርስበት ምንም ምክንያት የለም። አይዞኝ ተስፈኝነት፣ ይሄ የምንሰማቸው ቀረርቶች፣ ሽለላዎች፣ ፉከራዎች ምናምኖች አያድኑም። ያው እኮ እየነገሩ ነው። አማራ ማለቃቀስ ነው ያለቃቅስ ሰው ቲሹ ፔፐር መስጠት ነው የሰለቸን ብሎ አብይ እኮ ተናግሯል። በፊት ለፊት አለም እንዲ በለቅሶ በምን የሚሆን አይደለም። እውነቱን ተጋፍጠን ሀገር አደጋ ላይ ነች፣ ሀገርን ለመፍረስ ተቃርባለች። በሂደት በአይናችን ስር እያየ ነው። ማዳን አለብን። ኢትዮጵያ ከሌሎች ሀገሮች ምንም የተለየ ነገር አይደለም እየገጠማት ያለው ከፈረሱ ሀገሮች ማለት ነው። ስለዚህ እንደ ሀገር ለመቀጠል የሚያስችላት ሁኔታ ውስጥ አይደለችም። ሌላው ቀርቶ ኢኮኖሚው ራሱ አሁን የሚከፈል ደሞዝ የለም። ያው ብር ለማተም እንትን እያደረጉ ነው። ብር ታተመ ማለት ምን ማለት ነው? የዋጋ ግሽበት መጣ ማለት ነው። የዋጋ ግሽበት መጣ ማለት ምን ማለት ነው? አዎ የዘረፉት ባለጊዜዎቹ ይበላሉ፣ ይጠጣሉ፣ ምንም ችግር የለም። ህዝብ ሲራብ ምንድን ነው እሱ? ዳቦ ነው የሚጠይቀው፣ ውሃ ነው የሚጠይቀው። የአስራበውን መንግስት ለመጣል አይደለም የሚታገለው። ሆን ተብሎ እየተደረገ ያለ ነገር ነው፣ በጥናት እየተሰራ ያለ ነገር ነው። እና ብዙ ማለት ይቻላል። እና ይሄ ለጠየቅሽኝ ጥያቄ ኢትዮጵያ አትፈርስም የሚባለው ምንም ካላደረግን ትፈርሳለች። ለምን አትፈርስም?
ያሁን ካለ ሁኔታ አንጻር እንደው የትግራይ ህዝብ ምን ይጠብቀዋል? ከዚህ ከጦርነቱም ጋር ያየነው ነገር አለ። በተለይ አሁን ደግሞ የህወሓት እየሄደበት ያለው መንገድ አለ እና የትግራይ ህዝብ ምን ይጠብቀዋል ታስባለህ?
በጣም ጥሩ። ቅድም እንደጠቀስኩልሽ ለእኔ የትግራይ ህዝብ ኢትዮጵያዊ ነው። የትግራይ ህዝብ ጦርነቱም አይቀር ነው። ቅድም እንደጠቀስኩት የወያኔ መሪዎች እድሜያቸውን ለማራዘም ስልጣናቸውን ለማራዘም በዚህ ጦርነት መቀጠል አለባቸው። ይህ ጦርነት ካልተቀጠለ ምንድን ነው የሚሆነው? የትግራይ ህዝብ ነገ ሊጠይቅ ነው ማለት ነው። ከአንድ ሚሊዮን በላይ የትግራይ ወጣት አስበልተዋል። ይሄ ህዝብ እነዚህ ወጣቶቹ የገበሩት መስዋዕትነት ለምን እንደሆነ፣ ለምን እዚህ ጦርነት ውስጥ እንደተገባ፣ ልጆቻችን የት ነው ያሉ የሚለውን መልስ ይጠይቃል። ስለዚህ ከዚህ ተጠያቂነት ለማምለጥ ወደ ጦርነት ውስጥ መግባታቸው አይቀሬ ነው። የወያኔ መሪዎች ሞኝ አይደሉም። ጦርነቱ ቢቀጥል በዚህ ጦርነት ምናልባት መጀመሪያው ጅምሩ ላይ አማራው፣ ሌላውም ብዙ ዋጋ ሊከፍል ይችላል። መጨረሻ ላይ ከፍተኛ ዋጋ የሚከፍለው የትግራይና የኦሮሞ ህዝብ ነው። እሱ እመጣበታለሁ በኋላ ላይ። ይህን አተውት አይደለም ግን እነሱ ለትግራይ ህዝብ ደንታ ያላቸው አይደሉም። ምን ሲሉ ነበር እነ ጌታቸው ረዳ? እኔ እንግዲህ እያንዳንዱን ማለት አይቻልም። ህዝቡ ሰምቷል አይደለም እንዴ? ዛሬ ያንን አንድ ሚሊዮን ህዝብ ያስጨረሱ ሰዎች እኮ ዛሬ አዲስ አበባ ተቃቅፎ እየተሳሳሙ ሌላ ደግሞ የጦርነት ድግስ እየደገሱለት ነው ያለ። አንድ ይሄ ነው ጦርነቱን የማያቆሙ። ሁለተኛ ወያኔ ራሱ ያመጣው የዘር ፖለቲካ ትግራይ ውስጥ ራሱ አውራጃዊነትን ፈጥሯል። አሁን በራሱ ትግራይ ውስጥ እንግዲህ ምንድን ነው ድሮም ሲጀምሩ አሻ ብለው ነው አለም፣ አክሱም፣ አድዋ፣ ሽሬ ብለው ነው። በኋላ ላይ ለትግሉ እንዲረዳቸው ነው ሁሉን የጨመሩት። ማን ነበር ስልጣን ላይ የነበረው? ከዚህ በፊት የዛሬ 7 8 9 ዓመት በሰጠሁት ቃለ መጠይቅ ላይ አለ ስለ ህወሓት አመሰራረት ማንም ገብቶ መስማት ይችላል። አድዋ፣ ሽሬ፣ አክሱም ነበር አይደለም። አሁን ደግሞ ምን መጣ? ትናንትም የቆማችሁት ለእነሱ ነው። አስበልታችሁናል፣ አስጨርሳችሁናል፣ እኛ ኢትዮጵያዊ ነን፣ ከኢትዮጵያ ህዝብ አጣልታችሁናል፣ ልጆቻችንን አስበልታችኋል፣ አንገነጠልም የሚል ኃይል ትግራይ ውስጥ አለ። ዛሬ እንደርታ ውስጥ የሚደረገው ትግል ይሄ ነው። አትሰሙትም እንጂ እንደርታ ውስጥ ወያኔ ብዙዎቹን እየጨፈጨፈ ነው ያለ። ራያም ውስጥ እንደዚሁ። እንደውም አሁን ከሰሞኑ ምንድን ነው ያለው በውስጣቸው ሽኩቻ? የኛ ሲሆን ገበናችን ስለሚወጣ ነው። ጌታቸው ረዳ ራያ ነው፣ ጻድቃን ራያ ነው፣ ታደሰ ወረደ እንደርታ ነው። ስለዚህ እኛን አይወክሉንም። ደብረ ጽዮን በዚህ በኩል ደግሞ የለም፣ ደብረ ጽዮን ኤርትራ ነው። ትልቅ ሽኩቻ ነው ያለው። ስብሐት ነጋ በህመም ሰበብ እዚህ ዋሽንግተን ዲሲ እኛ ጋር መጥቶ በየስርቻው እየተሰበሰቡ ነው። እና አሁን ያለንን የአውራጃ ጉዳይ ለጊዜው ወደ ጎን አድርገን ትግራይ አደጋ ላይ ነች አንድ ምናምን እየተባለ ብዙ የሚሰራ ስራዎች አሉ። ስለዚህ ከዚህ ሁሉ ማምለጥ ወያኔ ይፈልጋል። ምዕራባውያን ደግሞ ከዚህ በፊት የህወሓት መንግስት ጥቅማቸውን አስከብሮላቸዋል። ወያኔ የሚደነቅበት የማይካድ ነገር ቢኖር በዲፕሎማሲው ስራ በጣም ጎበዞች ናቸው። ከኢትዮጵያ ህዝብ የዘረፉትን ገንዘብ የውጭ ፖሊሲ ሜከሮችን በመያዝ የምዕራባውያን የፖሊሲ ሜከሮችን በመያዝ በሚገባ የበላይነትን ተቀዳጅተዋል። ዛሬም ድረስ ይጠቀሙበታል። ስለዚህ ይህንን ከውጭ ያለ ድጋፋቸውን ካፒታላይዝ በማድረግ ትግራይ ውስጥ ያለውን መከራና ጭንቅ ለማስወገድ ይህንን ጦርነት ይቀጥላሉ። ስለዚህ ውድ የትግራይ ህዝብ ሆይ ከ1.3 ሚሊዮን በላይ ህዝብህን ገብረሃል። ዛሬ ስንት ለማስገበር ተዘጋጅተሃል? የአማራ ህዝብ ባልተዘጋጀበት ሁኔታ እንደ ወገኑ እያየ ሂሳብ እናወራርዳለን ተብሎ የወሎ ህዝብ ላይ የደረሰውን እልቂት አይተናል። ጎንደር ላይ የደረሰውን እልቂት አይተናል። እንደዛም ሆኖ የአማራ ህዝብ ሳይዘጋጅበት መጨረሻ ላይ ኃይሉን አሰባስቦ ምርጫ ስላልነበረው በወሰደው እርምጃ ከ1 ሚሊዮን በላይ ግብር የትግራይ ወጣት መስዋዕትነትን ከፍሏል። ዛሬ ምንም ሆነ ምንም አማራው የሚመጣበትን አውቀዋል እና ሌላ ስንት ሚሊዮን ሊገበር ነው? ለነ ጌታቸው ረዳ፣ ለነ ደብረ ጽዮን፣ ለነ ስብሐት ነጋ እና ሌሎቹም ሲባል እንግዲህ የትግራይ ህዝብ ሌላ መስዋዕትነትን ለመክፈል እንደተዘጋጀ ማወቅ አለብን። ከትግራይ ህዝብ ብዛት አንጻር 1 ሚሊዮን አነሰ።
ክቡራትና ክቡራን አድማጮቻችን፣ ካለን ሰዓት አንጻር የዛሬውን ዝግጅታችንን በዚህ ቋጭተነዋል። ስለተከታተላችሁን እናመሰግናለን። ሰላም።